ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 164 ቀናት አለፉ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 7 ቀን 2012 ዓመተ ምህረት ነው።
ኢትዮጵያ ህዝብ መብቱን ይፈልጋል፣ አንድነቱን ይፈልጋል። ስለዚህም በዘርና በመብት እያሳበባችሁ ለተለያዩት መሞከራችሁ ትክክል አይደለም የሚለው የኢሃፓ አቋም የማይናወጥ ነው። ጉዟችሁ ዘላቂም የሚያዋጣም አይደለም ብሎ መምከሩን አላቋረጠም።
መማር ለፈለገ አሁንም አልረፈደም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ጽሑፍ ከዜናው በማስከተል እናሰማለን። ከዚያም የደብዳቤዎች አምድ ፕሮግራማችንን አቅርበን በመጨረሻም በመስከረም ወር 2010 ዓመተ ምህረት መፍትሄው ህዝባዊ መንግስት መመስረት ብቻ ነው በሚል ርዕስ ከዝግጅት ክፍላችን ቀርቦ የነበረውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከቀን ወደ ቀን እየጨመረ መሄዱ አሳሳቢ ነው ተባለ። በ24 ሰዓት ጊዜ በተደረጉ 3707 የላብራቶሪ ምርመራዎች 15 ሰዎች በቫይረሱ መያዛቸውና ጠቅላላው ቁጥር 287 መድረሱ አርብ ግንቦት 7 ቀን በተሰጠው መግለጫ ተነግሯል። ከተያዙት ሰዎች መካከል 8 የአዲስ አበባ ነዋሪዎች ሲሆኑ 2 ሰዎች ከቤንሻንጉልና ጉሙዝ ጉባ ለይቶ ማቆያ፣ 1 ሰው ከአማራ መተማ ለይቶ ማቆያ፣ 1 ሰው ከአፋር ሰመራ ለይቶ ማቆያ፣ 3 ሰዎች ከሶማሌ ጅግጅጋ ለይቶ ማቆያ የነበሩ ናቸው። 7 ሰዎች የውጭ ጉዞ ታሪክ ያላቸው መሆኑንና ሌሎች 7 ሰዎች ቫይረሱ ከያዛቸው ሰዎች ጋር ንክኪ የነበራቸው መሆኑ ሲገለጽ፣ አንደኛው ግን ምንም አይነት የጉዞም ሆነ የግንኙነት ታሪክ እንደሌለው ተነግሯል። በቤንሻንጉል ጉሙዝ ቫይረሱ የተገኘባቸው ሰዎች የ29 እና የ35 ዓመት ዕድሜ ያላቸው ሲሆኑ ከሱዳን በጉባ ወረዳ በአልመሃል ቀበሌ በኩል ወደ ኢትዮጵያ የገቡ መሆናቸውን የአካባቢው የጤና ቢሮ ገልጿል። በአዲስ አበባ የአፍና የፊት መከለያ አላደረጋችሁም ተብለው የታሰሩ ዜጎች ከ2800 በላይ መሆናቸውን የአዲስ አበባ ፖሊስ አስታውቋል። ብዙዎቹ የተያዙት በገበያ ቦታዎች፣ በትራንስፖርት መሳፈሪያዎችና ህዝባዊ አገልግሎቶች በሚሰጥባቸው ሌሎች ተቋሞች ነው። የኮሮና ቫይረስ በአገሪቱ ውስጥ የበረታ ከመጣ ጀምሮ እስካሁን ድረስ በኢንዱስትሪ ፓርኮች ውስጥ የሚሰሩ 15000 ሰራተኞች ከስራ እንደተቀነሱ አንድ ሪፖርት ዘግቧል። ሰራተኞቹ ሊቀነሱ የቻሉበት ዋናው ምክንያት ወደ ውጭ የሚላከው የፋብሪካዎቹ ምርት በመቀነሱና የሀገር ውስጥ ፍጆታን በማሽቆልቆሉ ምክንያት ነው ተብሏል። እንደ ቡና ያሉ ምርቶች በሚቀጥሉት ወራት የምርት መጠናቸው እንደሚቀንስም ይጠበቃል። በአሁኑ ወቅት በዓለም ላይ بكورونا فيروس يموت سوش كتر كاسوس متوشي بلاي مهونة تشوسي تاوك ببشتاوي تازوتن كتر كارات نتوارات مليان بلاي هنوال كازي قول شوا وست كثمانة سبات شي بلاي يموت باك أمريكا كدامي نتو وستادج بافريكا كسبام نست شي بلاي يهونو سوش بفيروسو ميازا تشوني تاوك سيون كولت شامس متو بلاي سوش متوال بأوروبا فقال يميزاتو يأوروبا هبرت الجنسي يكورونا فيروس كتبات باندامتو ستلزاقا يجن لميشل قلتوال كزيقار تايزو اهون بسلطان لا يالونا قدم مسيل اقراتيون بمرينة سياغلت قلو ينبرو يمدو عربا ليو ليو اقروش ماريوش يميزاقا جيو كورونا فيروس كتبات يوالا بيتنات مبت اندايت ايكبتنا ككفيانة ساندي هون تايقوال አስርሺ የሚሆኑ ኢትዮጵያውያን ስደተኞች ወደ አገራቸው መግባታቸውን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ብዙዎቹ ስደተኞች ከመካከለኛው ምስራቅና ከሌሎች የአፍሪካ አገሮች የተመለሱ መሆናቸው ተነግሯል። ከተመለሱት ስደተኞች መካከል ባለፈው መጋቢት ወር ወደ ደቡብ አፍሪካ በአንድ ተሽከርካሪ ተጭነው በመጓዝ ላይ ያሉ በሞዛምቢክ ድንበር ላይ አየር በማጣት ታፍነው ህይወታቸውን ካጡት ኢትዮጵያውያን ጋር የነበሩትና በህይወት የተረፉት 11 ወጣቶችም ይገኙበታል ተብሏል። በተያዘ ዜና የተባበሩት መንግስታት ድርጅት የስደተኞች አውታረ መረብ ኔትወርክ የተባለው ተቋም ረቡዕ ግንቦት 6 ቀን ጄኔቫ ስዊዘርላንድ ላይ ባሰራጨው መግለጫ ከኮሮና ቫይረስ ጋር በተያያዘ በተለያዩ ሀገሮች የሚኖሩ ስደተኞች በጅምላ ከየሀገሮቹ እንዲወጡ መደረጋቸው የሚያሳስበው መሆኑን ገልጾ ስደተኞችን በጅምላና በኃይል የማስወጣቱ ተግባር እንዲቆም ተማጽኗል። ተቋሙ በመግለጫው አገሮች በበሽታው ምክንያት ድንበር መዝጋታቸውና ዜጎችን እንቅስቃሴ መገደባቸው አስፈላጊ ቢሆንም ተግባራዊነቱ አድሏዊ አለመሆኑን ማረጋገጥ ግዴታቸው ነው ብሏል። በመጨረሻም በደቡብ ኢትዮጵያ ጉራጌ ዞን በመስቃንና በማረቆ መካከል በተፈጠረ ችግር የሰዎች ህይወት መጥፋቱ ተነገረ። በሁለት ወረዳዎች በተለያዩ ጊዜያት ግጭቶች እየተፈጠሩ የሰው ህይወትና ንብረት መውደሙ የሚታወቅ ሲሆን ከሰሞኑ በግለሰቦች ጸብ የተነሳ ግጭት ምክንያት የሶስት ሰዎች ህይወት ማለፉን የዞኑ አስተዳደር ገልጿል። በተለይ የስርቆትና የእርስ በርስ ትንኮሳዎች የግጭት መነሻዎች በመሆን በርካታ ጉዳቶች ማስከተላቸው ይታወቅም። በተደጋጋሚ የተፈጠሩ አውዳሚ ግጭቶችን ለማስቆም የተወሰዱት እርምጃዎች ዘላቂ መፍትሄ ያስገኙ አልቻሉም ተብሏል። በሌላ ዜና ምዕራብ ጉጂ ዞን ጎርፍ ባስከተለው አደጋ 3 ሰዎች መሞታቸውና 8929 ቤተሰቦች መፈናቀላቸው የዞኑ አስተዳደር ገልጿል። በአደጋው ከ40 ሚሊዮን ብር በላይ የሚገመት ንብረት ወድሟል። ወዲህ ፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከሌሎች ፕሮግራሞች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
لفلقة عهنم على الرفدم رقتناو باقر بوليتيكا وست تالك اي يقبو يما يوكوتن يمي فتفتو سلطان فلقي وچولو ليوكوتي يقبال زوريا كبو ماتتالل كقرلاي تدفتو ملمن اعواتام يمي اعواتاو بماتتاليا دارقوت سايفرا كرقو بسنات ماتتاقلنو ولو يهباقنا كجمرو سياساسب نبر يوننجي يزهون جرويس تنيالوم كفل بيهون لزيف لدرس نبت ودكت استواسو اللو زاري وكاشهونو تتسلفو قنيتاون بكرب على وقوتم ويم على درسو بتم لاف غاراي اللوم من دايهون متنكك ترونو يهبان مفدر لمادات شولهون ويم سراي بلو ليازوت النسوم يقببت تلقونونا يفبت ان لا تشعلل بنسوخ خلينا نقرون لمن ملكت لمن يفلقل ما قنازب يمياس فلقو قدي يال مهنون كمغلس عن القطرم والقزي لجوتشنا بسراتشو يتسلفو سووش لود كتاتشو مكنيات يفلقو لتال كلهم يقارات الات عادرقو يميا قروت يحبانو لجوتش يجزارة ساتشون يأستدادر سيتت بتقواميات شولاي ملاكك كلهم يفلقالو يتدرقو تنسيتتوش اندم يكتلو انم ملكت عند يهبانا نقصو نقصو نقصتون بدفرت أستدادر يلوت يستكاك البلو يتيكا لزيهم يهيوت واقع يكفلنشي كدارتك انتو ويم يبيتون برزكتو يمياما النبرم كريتاوشن لمادمت بلاغوت يالنبراتشو نقصة نقصتو يمماينك انك بمي مسلو سلطاناتشو تمامنو منم اينت مكر لمكبل زججو النبروم بزيهم يتنسا يكرب سووتشاتشون هلو مكر اشافرين بلونو مكران ناسكاي براساتشوم باقرنا بهزبم لاي انتي درسيا درغوت ينو اكو بليلا بكل يقوسا اكن كانيو تشمونو ينقوسو سلطان تقواميو تيتنسوت بايها باكس كسا ايدلم ان جنرال منغستونو ايم هونو ان جنرال تادسا برو وين يارترا تقنطيوت تقاموو تشاتشون يجمروتنا ይህንንም የመሩት በቅርብ በንጉሱ ስር ሆነው እንጂ በኢሃፓ ተደግፈው አይደለም ንጉሱ የሾሟቸው ወታደርና ሲቪል አሽከሮቻቸው ከርተዋቸው የፈጸሙትን ኢሃፓ አቅምና ስልጣን ኖሮት ያዘዘው የፈቀደው አስመስሎ ማውራት ስህተት ነው እነ ጀነራል ታደሰ ብሩ የኦሮሞ ጎሳ ማህበር ሲያደራጁ የነበሩት እጉያቸው ስር ሆነው ነው በሰሜንም የሻቢያና የወያኒ እንቅስቃሴዎችን የዘር ለማድረግ ሲጥሩ የዘር ልዩነት እየለንም እያለ ሊያስረዳ ጣረ እንጂ ኢሃፓ የዘር እንቅስቃሴዎችን አልመሰረተም አልደገፈምም እንዲያውም ኢሃፓ በህዝብ መሃል ይረጭ የነበረውን የዘረኝነት መርዝ ለማጥፋት በዓለም አቀፋዊነት እምነት ለመለወጥ ሲል ብዙ መስዋዕት ከፍሏል ይሁሉ ሲሆን የማስተካከያ ሐሳብ ብሎ ከተማሪው እንቅስቃሴ ጀምሮ የያዘውን መፈክር መሬት ላራሹን እና የዲሞክራሲ ጥያቄን የብሔርና የቋንቋ እኩልነት ጥያቄዎችን ያቀርብ የነበረው የዛሬውን የጎሳ መከፋፈል ለማስቀረት እንጂ ለመደገፍ እንዳልሆነ ራሳቸው ዘረኞቹ ያውቁታል በአገዛዙ ችግር በተለይም በንጉሱ ቸልተኝነት በተፈጠረ ቀውስ ያባ ተጠያቂ አይሆንም እንዲያውም ራሱን ለህዝብ መብት ለሀገር ደህንነት ሲል አፋልፎ የሰጠ የትውልድ ፈርጥ መሆኑ ሊካድ አይችልም ሁለት ኢሃፓና ደርግ ደርግ ስልጣን ላይ በወጣበት ጊዜ ኢሃፓ ጊዜያዊ ህዝባዊ መንግስት አሁኑ ነው ብሎ ምክሩን ለግሶ ነበር ግን ይህ ጥያቄ አንዳንድ ተማርን ባሉ ሆዳደሮች የታገዘ አልነበረም ኢሃፓ ግን ያስከው መንገድ የማይሆንና የማያዛልቅ ነው ብሎ ድርጊቱንም ለማስቆም እስከ መጋፈጥ ደረሰ እንጂ ደርግን ፈርቶ አፉን በእጁ ይዞ ቤቱ አልተቀመጠም። እስኪ ጊዜ ስጡት ይሉ የነበሩ ተደላደልኩ ሲል ከመንገድ እየረቀመ ወጣቱን ገበሬውን ለጦርነት ሲማግደው ያስተዳደር ችሎታው ምን ድረስ እንደሆነ መመልከት ችለዋል። መንገድ ስቶ ሲጓዝ በፍጹም የምትከተለው መንገድ አምባገነናዊ ነው ተመለስ በማለቱ ነው ኢህአፓ ፋሽስታዊ እርምጃ የተወሰደበት። የኢህአፓ ወቃሾች ያን ጊዜ ፈርተው ራሳቸውን የደበቁ መሆን አለባቸው። ከዚህ ውጭ ይህን መሳዩን ሀቅ መመልከት የማይችል አንድም በጊዜው ያልነበረ አሊያም የመንግስት ደጋፊ ሆኖ ህዝብን ሲያስቸግር የቆየ ሊሆን ይችላል። ተቃውሟቸው ለምን ደርግ እንደፈለገ አያደርግም የሚል ካልሆነ በስተቀር ኢህአፓን ለማውገዝ አይነሱም። ሌላ 40 ዓመታት እንደ ንጉሱ ለማንገስ የፈለጉ እንጂ የተያዘው መንገድ ልክ ያለ መሆኑን ለማየት ልዩ ችሎታ የሚጠይቅ ሆኖ አልነበረም። ለዚህ መልሱን የተቆጠው ወጣትና ወላጅ ያውቀዋል። ገራፊው ወይም ያስከራፊው ልጅ ሳይሆን ተገራፊው ወይም የተገራፊው ልጅ ነው እውነቱን የሚያውቀው። የተቀረው ቆዳደር ሆዱ ሲጎል ምስክርነቱም ስለሚቀር የሚያሳስብ አይደለም። ኢህአፓና ወያኔ ቁጥር 1 እና 2 ወያኔ በተለይም ቁጥር 1 ከኢህአፓ ጋር የመገዳደል እንጂ የመመካከር ታሪክም የለው። ወያኔ ኢትዮጵያን ለማጥፋት የተሰለፈ በመሆኑ መልክተኛነቱ ሙሉ በሙሉ ለሀገሪቱ ጠላቶች ነበር አሁንም ነው። የቡድን በሀገሪቱ ጠላቶች ተደግፎ ለስልጣን የበቃ መሆኑን የሚስተው አይኖርም። ልክ እንደ ደርግ ወያኔም ህዝባዊነትን ለማጭበርበሪያነት ተጠቅሞበታል። የኢህአፓን ህዝባዊ የሆነ ጥያቄ ማለትም መሬት ላራሹን ሁለቱም አስመሳይ ገዢዎች ደርግም ሆነ ወያኔ መፈክሩን ነጥቀው የመሬትን ለህዝብ መሆን ተቃውመው ተወርሶ ለመንግስት መሆን አለበት የሚል አምባገነናዊ ውሳኔ ሰጥተውበታል። ይኸው ዛሬ የምናየው የዘረኝነት በሽታ የተጠነሰሰው በወያኔ ጀሌዎች እንጂ በኢህአፓ አይደለም። የኢህአፓ ነቃፊዎች ንጉሱንም ደርግንም መቃወም አያስፈልግም ነበር ብለው ከሆነ ተሳስተዋል። ኢህአፓ የትግል ቃሉ ለጎስቋላው ህዝብ እንጂ ለቅምጥል ሆዳደሮች አይደለም አልነበረምም። ስለዚህም መመናተሉ ይገባናል። ወያኔ ያልተቋጨ ታሪክ ስለሆነ የወረሰውን የአብይ አህመድን አገዛዝ ስንቃኘው ምንም የተለየ ነገር መመልከት አልተቻለም። ያው ቀልቀሎ ስልቻ ቀልቀሎ ነው። የኮሎኔሉ የአሜሪካ ጉዞ ያሳየውም ይህንኑ ሀቅ ነበር። ገና ከጀመሩ ኢህአፓናው ጉዞና አግሎ ኦነግንና ሌሎች የኢትዮጵያ ጠላቶችን እየለመነ ሲያስገባ መንገዱ ወዴት እንደሆነ ግልጽ ነበር። ከዚህ አልፎም ኢህአፓ ነበርኩ የሚል አንጃ አዘጋጅቶ ለመጀመሪያ ጊዜ ጠቅላይ ሚኒስትር የምለው ሰው አገኘሁ ብሎ በአደባባይ እንዲናዘዝ ሲያደርግ በኢህአፓ ላይ አሉታዊ ተጽዕኖ ለማሳደር የተደረገ ሙከራ እንደሆን ጥርጥር የለውም። ያ ሁሉ ቀልድ ግን እውነታውን አይለውጠውም። የኢትዮጵያ ህዝብ መብቱን ይፈልጋል፣ አንድነቱን ይፈልጋል። ስለዚህም በዘርና በመብት እያሳበባችሁ ለተለያዩት መሞከራችሁ ትክክል አይደለም የሚለው የኢህአፓ አቋም የማይናወጥ ነው። ጉዟችሁ ዘላቂም የሚያዋጣም አይደለም ብሎ መምከሩን አላቋረጠም። ስለዚህ ወደ ቀልባችሁ ተመልሳችሁ ህዝብን ደም ከማቃባት ታቀቡ፣ ጊዜያዊ የሽግግር መንግስት ለመመስረት የድርሻችሁን አዋጡ። ለህዝብ መቆማችሁ የሚለካው በህግ ለመተዳደር ፈቃደኛ ስትሆኑ እንጂ አጉራ ጠናኝ ማለቱ ቅጽበታዊ ስሜት ነው። ሁሉም በዚህ መንገድ ተጉዘውበታልና አሰልቺ ከመሆን አያልፍም። ስለዚህም ማንንም ያላገለለ ስብሰባ አድርጎ መወያየቱ ጠቃሚ ነው። የሽግግር መንግስት አስፈላጊነት እየዋለ እያደረ የተቃወሙት ሁሉ አማራጭ ያጡበት ጉዳይ ሆኗል። ያውም አንዳንዶቹ የኢሃፓን የሽግግር መንግስትን ሐሳብ ወስደው እነሱ የሐሳቡ አፍላቂዎች መስለው ለመታየት ሲሞክሩም ተስተውሏል። ያም ሆነ ይህ ህዝቡ እውነቱን ስለሚያውቀው ችግር የለም። ህዝባዊ ርቅ፣ ህዝባዊ መግባባት ሳይፈጠር የሚሆን ነገር የለም። ድል ለኢትዮጵያ ህዝብ።
የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። I'm not going to be able to do it. አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላምና ጤና ለፍኖተ ሬዲዮ ስርጭት አዘጋጆች ይድረስልኝና እስቲ ስለ ሽግግር መንግስት የሚባለውን ላውራችሁ። ሰሞኑን በኢትዮጵያ ውስጥ እየጦዘ ያለው ግርግር ስለ ሽግግር መንግስት ሆኗል። በርካታ የተጠሉ ተዋንያን ሜዳውን አጣበውታል። ቲያትራቸውን የሚያስተላልፉልን ሶሻል ሚዲያዎችም ተቆጥረው አያልቁም። ሚዲያዎቹ ዋና አላማቸው ገንዘብ ላይ ያነጣጠረ በመሆኑ ሁለት ሶስት አረፍተ ነገር ተናግረው ከወደዳችሁን ላይክ የሚለውን ተጫኑ ይሉናል። አስደንጋጭ ዜና ብለው እንዲያው መናኛ የሆነ የመንደር ወሬ ይነግሩናል። ለገቱ ያኔ ወያኔዎች እየተከታተሉ ናቸው የሚለው ድራማውን እያስተዋወሰን ዛሬ ደግሞ አመታዊ ልደቱን የሚያከብር ይመስል ያሁኑም መንግስት እየተከታተለኝ ነው የሚል አዲስ ቲያትሩን ጀምሯል። ሚዲያዎቹ እንዲያው ተቸግረው ይሆን ሰው ጥሩ ቢባሉ ልደቱን የሚጠሩት? እንዲያው ለነገሩ ባለቆንጮራው የአይሲስ ግልባጭ ጃዋር ሰው ሆኖ ነው ሚዲያውን እንዲያጣበብ የተፈለገው? አንዳንድ ከንቱ የሆኑ ሚዲያዎች ስለ ክፋት የሚያወሩትን ብናቀርብ አዳማጭና አንባቢያችን ቁጥር ያበዛዋል የሚል የተበላሸ እምነት አላቸው። ስለ ሽግግር መንግስት ለመጀመሪያ ጊዜ ሐሳቡን ያቀረበው ይሃባ ነው። ሐሳቡን ማቅረብ ብቻ ሳይሆን ስለ ሽግግር መንግስት ምንነት ተገቢውን ትንተና ሰፊው ህዝብ በቀላሉ እንዲገባው በማድረግም ነው። የድሮውን ለታሪክ እንተዋውና የዛሬውን ጉዳይ እንመልከት። ወያኔ አንድ የተባለው ወድቆ ወያኔ ሁለት ወደ ዘፋኑ ሲያመራ ገና በማለዳው ይሃባ ይህ መሆን የለበትም፣ መሆን ያለበት የሽግግር መንግስት መመስረት ነው የሚበጀው በማለት ሳይታክት አስተምሯል። ከሁሉም በፊት የመጀመሪያ የሽግግር መንግስት ተቃዋሚ የሆነውና ወደ ዙፋኑ እየገሰገሰ የነበረው ኮሎኔል አብይ አህመድ ነበር። እኔ አሻግራችኋለሁ የሚለው ድንፋታው ዛሬም ጆሮአችን ላይ ይጮሃል። ሰሞኑን ደግሞ ስለ ሽግግር መንግስት ትምህርት ለመስጠት ደፍሮ ነበር። ባንዳፉ ሽግግር መንግስት አያስፈልግም ብሎ የተለያዩ አገራትን ምሳሌ አጣሙ አቅርቧል። በዚያው አፉ ደግሞ በተወሰኑ አገሮች ሽግግር መንግስት የግድ አስፈልጊ ነበር ብሏል። የሽግግር መንግስት የሚያስፈልገው ከወታደራዊ አገዛዝ ውድቀት በኋላ ወይም ከኮሙኒስት ፓርቲ ውድቀት በኋላ ነው ብሎ የራሱን ፍልስፍና ተቃርኗል። ኮሎኔሉ ያልገባው ወይም የሚከደው የወደቀው ወያኔ አንድ የሶሻሊስት ፍልስፍና አራማጅ አልነበረምን? ይህን ካልተቀበለ ደግሞ ወያኔ አንድ ከወታደራዊ መንግስት ያልተናነሰ ፋሽስት አልነበረምን? ኮሎኔሉ ያሸጋገረን ወደ ወያኔ ሁለት እንደሆነ መታወቅ አለበት። የኮሎኔሉን ቅዠት ማለቂያ ስለማይኖረው ሌላ ጊዜ ልመለስበትና በዚሁ ላቆመው። ዛሬ አገር ቤት ያሉት ድርጅቶች የተቀለ ስማቸው ተቃዋሚ መባሉ አይዋጥልኝም። የፖለቲካ ድርጅት ልላቸውም አልፈልግም፣ ምክንያቱም ፖለቲካ ማለት ምን ማለት እንደሆነም የተረዱት አይመስለኝምና። የሚያሳዝነው በየጊዜው ስለተለያዩ የፖለቲካ ክስተቶች የሚሰጡት መናኛ መፍትሄዎች ህዝብንም አገርንም የሚያሳምሙ ተውሳኮች ናቸው። የድርጅቶቹ የሽግግር መንግስት ግንዛቤ ገና ከጅምሩ የመከነ ሆኖ ነው የሚታየኝ። ያበሳጭም የሚሰጡትን የመፍትሄ ሐሳባቸውን እስቲ ትዕግስት ይስጠርና እንዳሳቸው። አንድ የሽግግር መንግስት መፍጠር ያለባቸው ህጋዊ ሆነው የተመዘገቡ ብቻ ናቸው የሚሉ የእንደመራራ ድርጅት አይነቶች አሉ። የሽግግር መንግስት እኮ በኢትዮጵያዊነት ያገባኛል የሚለውን ሁሉ ማጠቃለል እንዳለበት ፖለቲካ መምህሩ ጃጅተው ዘነጉት እንዴ? ሁለት አሁን ያለው መንግስት ስራውን እየቀጠለ የሽግግር ኮሚሽን መቋቋም አለበት የሚሉ የልደቱ ደናቁርት ባንዳዎች አይነትም ይደመጣሉ። ኮሚሽን ለማቋቋም መንግስት ዘዴው ይጣፋዋል ብሎ ይሆን ወይስ ጥርስ የሌለው ተቃዋሚነቱንና ታማኝ የመንግስት አሽከር መሆንን ለማብሰር? ሶስት ሌላው ደግሞ ፓርላማው ይፈርሳል ያለው መንግስት እንዳለ ይቀጥላል የሚኒስትር ቦታዎች ለተቃዋሚዎች መሰጠት አለበት የሚሉም አሉ። ያለኝ የሚኒስትር ቦታ 20 ብቻ ነው ተቃዋሚው ደግሞ ከመቶ በላይ ነው ሲል ኮሎኔሉን አላዳመጡት ይሆን? አራት ሽግግር የሚለውን ጨዋታ ተውትና ያለውን መንግስት እድሜ እናራዝም የሚሉም አሉ። በሌላ አባባል የምርጫውን ጊዜ እናርዝመው የሚሉ ማለት ነው። የኮሎኔሉ ብልጽግና ፓርቲ ወይም ወያኔ ሁለት የሚወደው ሐሳብ ሲሆን ከብብቱ የገባው የእስስቱ ዶክተር ብርሃኑ ድርጅት ፍላጎትም ተመሳሳይ ነው። የሽግግር መንግስት የግድ የሚለው ህዝብ ያልመረጠው መንግስት ነኝ የሚል አምባገነን በላዩ ላይ ተቆፍሶ ማስተዳደር ያቃተው በዝባሽ ጨቋኝ ወዘተ ገጭ ሲከሰትና ህዝቡም አልገዛም ብሎ ሲያመጽበት የሚፈጠር የማስተካከያ ዘዴ ነው። የንጉሱ አገዛዝ ሲወድቅ የሽግግር መንግስት ያስፈልገው ነበር። ፋሽስቱ ደርግ ባያጨናግፈው ኑሮ ደርግም ሲወድቅ የሽግግር መንግስት ያስፈልግ ነበር። ጎጠኛው ወያኔ ባያጨናግፈው ኑሮ ዘንድሮም የሽግግር መንግስት የሚያስፈልግበት ወሳኝ ወቅት ላይ ነው ያለነው። ይህ ባለተረኛ ወያኔ ሁለት የተባለው የኮሎኔሉ ድርጅት ሊያጨናግፈው ካልሞከረ በስተቀር ህዝቡ በቆራጥነት ከታገለ ደግሞ መስፈን ያለበት ሐቀኛው ኢሃፓ ለዘመናት የታገለለት ትክክለኛው የሽግግር መንግስት ብቻ ነው። ፍኖታዎች እባካችሁ ሳታክቱ የሽግግር መንግስትን ምንነት አካሄድና አፈጻጸም ለሰፊው ህዝብ ማሰማታችሁን ቀጥሉበት። ወደ ዘላቂው ዴሞክራሲና ሰብአዊ መብት መከበር የሚያስችለንን ህዝባዊ መንግስት ለመመስረት የግድ የሽግግር መንግስት ያስፈልገናል። ትግሉ አታካችና መራራ ቢሆንም በመጨረሻው ህዝባዊ ትግሉ ማቸነፉ አይቀርም። በርቱ። አሸናፊ ሙልጌታ ነኝ ከአዲስ አበባ 4 ኪሎ። ተከታዩን ደብዳቤ የላኩልን ጅላሎ ከሻሸመኔ ናቸው። ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች ሰላምና ጤናውን ያብዛላችሁ። ሰሞኑን ጆሮዎቻችንን ያቆሸሸ ሁኔታ ተደጋግሞ ሲነገር እየሰማን ነው። የዘረኛው አገዛዝ የቴሌቪዥንና የሬዲዮ ጣቢያዎች እንዲሁም ተቃዋሚ የሚባሉትም ሳይቀሩ የወሬ ቋታቸው ምርጫ መራዘም ላይ መሆኑ አሳዛኝና አስቆናኝ ሆኗል። በወያኔ መረናደግ ስዳደግ የሆነው ኮሎኔል ገና ስልጣን ኮርቻ ላይ ፊት ተለማለስ ሲያቆበቁብ አመላመሉን አስመልክቶ በኢሃፓ ተሰጥቶ የነበረው ዛሬ እውነት ሆኖ ባለበት በኮሮና ሰበብ የምርጫ መራዘምን እንደ ትልቅ ወቅታዊ ጉዳይ አድርጎ ማቅረብ የህዝቡ ትኩረት ከዚህ ዘረኛ ደምጠጭ ስርዓት ላይ ዘወር ለማድረግ የተሰላ መሆኑ ለማንም የሚሰወር አይደለም። ከዚሁ ጋር በተያያዘም የወያኔ ህገን ህገ መንግስት እያሉ ትርጉም ያስፈልጋል የሚል የአውራ መንገድ ቁጭ በሉ ማጭበርበረን እየፈጸሙ ያሉት ሁሉ ሊወገዙ ሊረገሙ ይገባቸዋል። አንዳንዶች ተመረናል ብለው አውቀናል ብለው ሲናገሩ ህገ መንግስቱ ችግር የለበትም ችግሩ አፈጻጸሙ ላይ ነው የሚል የደንቆሮ ልቅሶ መልሶ እንደሚሉት ሲያላዝኑ የተሸከሙት የትምህርት ማዕረግ ሚዛኑ ከገለባ የቀለለ ማድረጋቸውን አላወቁትም ለማለት አልደፍርም። መቼም እንደሚታወቀው ጥቂት የማይባሉት ማስትሬቱንም ዶክትሬቱንም በተልከሰከሰ ሁኔታ ስላገኙት ለተሸከሙት ማዕረግ ተገቢውን ክብር መስጠት ቢሳናቸው አያስገርምም። በመሰረቱ ይህን በተመለከተ ብዙዎች ህጋራዊት ህገወያኔ ወዘተ የሚሉ መጠሪያቸውን መለጠፋቸው እንዲያው ለዘበት ሳይሆን ህጉ ለኢትዮጵያና ለህዝቧ ባዕድ የሆነ በኦነግና በወያኔ ተተበተበ ህግ ተብሎ የሚጠራ ሳይሆን በአገር ላይ የተመተተ መተት እንደሆነ ነው ሌሎች የፖለቲካ ድርጅቶችን ያገለለና ህዝቡ በነጻ ተወያይቶ በነጻነት ድምጹን የሰጠበት ባለመሆኑ ቢያንስ የኢትዮጵያ ተብሎ የሚጠራ ህግ ሊሆን አይገባውም። የህግ ምሁርነን የሚሉት ከህግ አንጻር እንከን እንደማይወጣለት ይዘበዝቡና እነሱን የማይጠማቸውን ይነካኩና በየጊዜው ከመጻፍ ይኸው ከነመከራው ይከተል የሚል የቀጨመ አስተያየቶቻቸውን በፍረት በድፍረት በተናገሩ ቁጥር ቀፎነታቸውን እያጋለጠባቸው ነው። እንዲህ መሰለው የተማሩ የሚባሉ ሰዎች አስተያየት እንደ ንጉሱ አጎንብሱ ይመስላል። ያጠወጡ ኮሎኔል እሱ በሚለው መንገድ የማይጓዙትን ለመደምሰስ ዝግጅት ማጠናቀቁን እየለፈፈ ያለው ከወጣበት ቆሻሻ መሰላል ላለመውረድ መሆኑን ማስተዋል ተገቢ ነው። ይህ አረመኔ እየተንቀጠቀጠ ሲያገለግለው ከነበረው ወያኔ ባልተናነሰ ህዝብን አፈናቅሏል። ህዝብን ባሰቃቂ ሁኔታ ጨፍጭፏል። ታፍነው የተሰወሩ የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ እያልኮሰኮሰ ይኸው ከታፈኑ ስድስተኛ ወራቸው ሊደፍኑ ነው። ለዚህም ነው የሽግግር መንግስት አስፈላጊነት ለረጅም አመታት በኢሃፓ እየተገፋ ያለው። መጪው የኢትዮጵያ ህልውና የሚወሰነው ሁሉም የፖለቲካ ኃይሎች በጋራ ተሰባስበው መክረው ሰልቀው በሚያወጡት የአገር መመሪያና ህግ ይሆናል። ይህ ህገ ወያኔ መናድ ብቻ ሳይሆን ከስሩ ይመነገላል። ስለዚህ በጋራ የመምከርና የመስከር መንገድ ለሀገርና ለህዝብ ይበጃልና ለጊዜያዊ የሽግግር መንግስት ምስረታ እንታገል እላለሁ ሲሉ ጅላሎ ከሻሸመኔ ደብዳቤቸውን አጠናቀዋል። ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ከሁሉ አስቀድሜ የፍቅር ሰላምታዬን አቀርብላችኋለሁ። ብዙ ጊዜ ኢትዮጵያ ሀገራችን መንግስትና ህግ አልባ አገር ሆናለች ከሚል ድምዳሜ የተደረሰባቸውን ጽሑፎች አንብቤያለሁ። አንደበቶችንም አድምጫለሁ። ከመሬት ላይ ያሉ ተጨባጭ ሁኔታዎችን በአይኔ ስለመመለከት በጆሮዬም ስለምሰማ እኔም የዚህ ድምዳሜ ተቋዳሽ ነኝ። እስማማለሁ። እንዲያውም በዚህ ደብዳቤ እውን ኢትዮጵያ ሀገራችን የአገር መከላከያ ጦር አላት ወይ ለሚለው ጥያቄ እንደመነሻ የሚሆን ሐሳብ አለኝ። ወደ ድምዳሜ ከመድረሴ በፊት የአገር መከላከያ ምንድነው? አገራዊና ህዝባዊ ግዴታዎቹስ ምንድናቸው? እውን የዛሬው መከላከያ ኃይል ተብዬ ከዘመኑ ቴክኖሎጂና አስተሳሰብ ጋር አድጓል ወይስ እንደ ፈጣሪዎቹ ዘረኛ አገዛዞች በዘረኛ አስተሳሰብ ተቀፍድዶ ወደ ኋላ እየተጓዘ ያለ ጦር ነው ለሚሉ ጥያቄዎች ላይ ከመመለከታውና ከመሰማው አንፃር ትንሽ ማለትን ፈለኩ። የአገር መከላከያ አገርንና ህዝብን ጠባቂ ነው የሚለው ድምዳሜ ብቻ ሳይሆን ዓለም አቀፋዊ ገዢ ሐሳብም ነው። ዜጎች በገዛ ሀገራቸው በማንም ጥቃት እንዳይደርስባቸው ጥበቃ ማድረግና ከለላ መስጠት ግዴታው የሆነ ተቋም ነው። የአገር ዳር ድንበር በማንም በምንም ጠመንጃ አንጋች እንዳይደፈር መጠበቅ ዋነኛ የግዳጁ አካል ነው። ድንበር ደፍሮ ለመጣጣራት አስቸኳይ እርምጃም ለመውሰድ ሉዓላዊ አላፊነትና ግዳጅ አለበት። በሀገር ጥቅሞችና ፍላጎቶች ላይ ጥቃቱ ወይም ጉዳቱ እንዳይደርስ በጥንቃቄ መከታተልና ተገቢ እርምጃዎችን የመውሰድ ኃላፊነትም ግዳጆቹ ናቸው። የአገር መከላከያ ጦር እነዚህ አገራዊና ህዝባዊ ግዳጆቹን በብቃት ይወጣ ዘንድ አየር ኃይሉ፣ የምድር ጦር፣ ባህር ኃይል፣ የጠረፍ ጠባቂና የመከላከያ ደህንነት ዘርፎች እንደየሀገሮቹ ሁኔታ ይኖሩታል። ባለፉት 29 ዓመታት እድሜ ለወያኔ ኢህአዴግ እንበልና ኢትዮጵያ የባህር ኃይል የላትም። የአገር መከላከያ ኃይል በአገርና በወገን ላይ ሊሰነዝሩ የታቀዱ ጥቃቶችን ቀድሞ አውቆ በተጨባጭ ማስረጃ ተደግፎ ጥቃቱን መከላከል ወይም መመከት ይቻለው ዘንድ ወይም እስከ ማጥቃት የደረሰ እርምጃዎችን መውሰድ ይችል ዘንድ የመከላከያ ደህንነት ይኖረው ዘንድ ግድ ይላል። የመከላከያ ደህንነት መረጃዎቹን የሚያጠናቅረው የውጭውን ሴራ ብቻ ሳይሆን በመከላከያና በህዝቡ መካከል ያለውን ግንኙነት በመቃኘትም ይጠቅመዋል። እነዚህና መሰል የመከላከያ ተግባራትና አወቃቀር ዓለም አቀፋዊ ይዘት አላቸው። የሀገር መከላከያ ኃይል አገሩን አፍቃሪ፣ ወገኑን አክባሪና ሰብአዊነትን የተላበሰ ከሆነ ለወገኑ ማር ለጠላቱ ሬት የሚያስብል ጥቅል መጠሪያን ከወገኑም ከጠላቱም ይቸረዋል። በወገኑ ይከበራል፣ በጠላቱም ይፈራል። የአገር ሉዓላዊነትና ዳር ድንበር አስከባሪ መሆኑን በተግባር ሲያስመሰክር ህዝብ መከታዬ ከለላዬ የሚለዋል። እንዳለ መታደል ሆኖ ባለፉት 29 አመታት ውስጥ ሰም አይቀርም እና የኢትዮጵያ መከላከያ የተባለ የሚጠራው ተቋም የዚህ አይነቱን አገራዊና ወገናዊ አረዳድን ተላልፎ የተቀረጸና የተደራጀ አይደለም። አገራዊና ህዝባዊ ወገንተኝነት እንዲኖረውም አልተፈለገም አይፈለግም። በተገላቢጦሹ ለወገኑ እንደሬት መራር ለአገሪቷ ጣራቶች ደግሞ እንደማር ጣፋጭ እንዲሆን ተደርጎ የተቀረጸ መሆኑን ተግባራቶቹን ለአብነት መጥቀስ ይቻላል። የሱዳን ጦር በተደጋጋሚ ድንበር እየጣሰ ሲገባ እንኳን ደና መጣ ብሎ ሲቀበለው ወይም በዝምታ ሲያየው እንጂ ድንበሬን ደፈርክ ብሎ ሲከላከለው አልታየም። ይባስ ብሎ ያከባቢው አርሶ አደሮች በጎበዝ አለቃ ተደራጅተው የመከላከል እርምጃ ሲወስዱ ከኋላ ሆኖ ወጋቸው። ያገር ውርደት፣ የሉዓላዊነት መደፈር ከዚህ በላይ አሳፋሪ ተግባር ማቅረብ አይቻልም። ኢትዮጵያ ዛሬ አይደለም በሀገር ደረጃ የመጣ ወራሪ ኃይልን መመከት ወይም መቋቋም ቀርቶ የጎሳ ወራሪዎችን እንኳን መከላከል አልቻለችም። ከደቡብ ሱዳን እየተነሱ በጋምቤላ ወገኖቻችን ላይ የሚፈጽሙት የግፍ ወረራ፣ የግድያ፣ የንብረትና ህፃናትን ዝርፊያ ላብነት ማንሳት ይቻላል። ሙርሌ የተባሉ ጎሳዎች ናቸው። በጎሳ ከመወረርና ከመጠቃት የበለጠ ውርደት ይኖር አይችልም። ለዚህም ነው መከላከያ ተብየውን ኢትዮጵያውያን የሀገር ክብር አዋራጅ፣ ዳር ድንበር አሳፋሪ፣ ለሉዓላዊነት መከበር የሰናፍጭ ቅንጣት ያህል በውስጡ ያልሰረጸበት ከሃዲና ዘረኛ እንጂ እያሉ የሚሳለቁበት። ቀድሞ በትግራይ ዘረኛ፣ ዛሬ ደግሞ በኦሮሞ ጠባቦችና ዘረኞች አስተሳሰብ የተመረተ ዘረኛ ተቋም ሊባል ከምኑ ላይ ነው ስህተቱ? በቀድሞው ወያኔ ኢህአዴግ በዛሬው ኦዴፓ ኦነግ ዘረኞች ዘርን መሰረት ያደረገ የዘረኞች ጥርቅም እንጂ ኢትዮጵያዊ ስብስቦች አይደሉም ቢባሉ የትኛው ነው ውሸቱ? እውነት ስለ እውነት እንነጋገር ከተባለ መከላከያው ያገዛዞቹ መሳሪያ እንጂ የህዝብ የሚባልበት ሁኔታ አናሳ ነው። በጎንደር፣ በባህር ዳር፣ በጣዬ፣ በማጀቴ፣ በባሌ፣ በድሬዳዋ፣ በጋምቤላ ወዘተ በተፈጸሙ የዘር ማጥፋት ወንጀሎች መከላከያው ከደሙ ንጹህ ነኝ የሚልበት ልሳን የለውም። በህዝብ ዘንድ ቅቡልነቱን ተነፍጓል፣ ታማኝነቱንም አጥቷል። አይናችንን ጨፍነን እንዋሽ ካላልን በስተቀር የመከላከያ ጦር አባላቱ ከኢትዮጵያ ህዝብ አብራክ መውጣታቸው እርግጥ ነው። ገዢዎች ከኢትዮጵያዊነት ይልቅ በዘረኝነት ቀረጹት፣ በቆሸሸ አመለካከት በከሉት፣ በወገኑ ላይ እንዲጨክን ቀርጸው አደራጁት፣ ስለ ሀገር ደንታ እንዳይኖረው አደረጉት። ወራሪ ኃይል ድንበር ጥሶ ሲገባ ዝምታን መርጦ ቦታውን ካደላደለ በኋላ በድርድር ላይ ነን ይባላል እንዴ? ይሄ የጎንደሩም ሆነ የጋምቤላው ጉዳይ አገሬና ወገኔ ለሚል ኢትዮጵያዊ ሁሉ የእግር ውስጥ እሳት ያህል ያቃጥላል፣ ይፋጃል፣ ያሳፍራል። ኢትዮጵያ ታፍራና ተከብራ የኖረች አገር በአንድ ጎሳ ወረራ ሲፈጸምባት መንግስት አለን አገርም አለን ባሉ ንጹሃን ላይ የተደረገው የጋምቤላው እነሱ እንደ ሽልማት ይመለከቱት እንደሆነ ነው እንጂ ለኢትዮጵያና ኢትዮጵያውያን ትልቅ ውርደት ነው። ከወያኔ ኢህአዴግ ወደ ኦዴፓ ኦነግነት ከተለወጠ ማንኛውም ተቋም ቀና አገልግሎት፣ ፍቅር፣ አገራዊ አብሮነት፣ ፍትህና ዴሞክራሲ እንዲሁም የአገር ሉዓላዊነት ይከበራል ተብሎ እንደማይታሰብ አገዛዙም ሆነ የሀገር መከላከያ ተብየው ከሚገባው በላይ ትልቅ ትምህርት ሰጥቶናል። ነገር ግን ከተባበረ የህዝብ ትግል በላይ የሚሆን ምንም ነገር የለም። እርግጥ ነው መከላከያ ተብየው ከኢትዮጵያ ህዝብ አብራክ መውጣቱ አይካድም። ነገ እንኩትኩታቸው ከሚወጣ አገዛዞች ይልቅ ከዘለዓለማዊ ህዝብ ጋር ወግኖ አጋርነቱን ለማሳየት ታግሎ ራሱን ነጻ ማውጣት የራሱ የመከላከያ ኃይሉ ምርጫ ነው። ለሁላችንም የጋራ አገር የሆነች ኢትዮጵያን መመስረት የሚያስችለን የዘር ግትልትልና ወርተረኝነት ሳይሆን ዴሞክራሲና የዴሞክራሲ ባህል በኢትዮጵያ እንዲሰፍን የተባበረ ትግል ማካሄድ ነው። ይሄ ደግሞ እውን ሊሆን የሚችለው ሁሉን አሳታፊ የሆነ የሽግግር መንግስት ሲመሰረት ብቻ መሆኑ ዛሬ ከምን ጊዜውም የበለጠ ግልጽ እየሆነ መጥቷል። ስለዚህ መከላከያ፣ ልዩ ጦርና የፖሊስ ኃይሎች ጠላታችሁ አገዛዙ እንጂ ህዝብ አይደለም። በመሆኑም ወደ ወገናችሁ ህዝብ ተቀላቀሉ፣ የህዝብ ትግልን ተቀላቀሉ፣ ደግፉ የመጨረሻ መልእክቴ ነው ሲሉ ሽፈራው አርጋው ከአዲስ አበባ ደብዳቤያቸውን አጠናቀዋል።
አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Thank you.
አፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ
አድማጮቻችን በማስከተል የምናሰማው ጽሑፍ በፍኖተ ዴሞክራሲ የኢህአፓ ድምጽ ለመጀመሪያ ጊዜ የተላለፈው በመስከረም ወር 2010 ዓመተ ምህረት ነበር።
መፍትሄው ህዝባዊ መንግስት መመስረት ብቻ ነው። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሙናና በሰላም ተበራይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስራት አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች የኦሮሞ ቡድኖች ጋር ሆኖ ባወጣው ኢ ታሪካዊና ጸረ ሀቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎቹም ሆኑ ባዕዳን ለምን እንደሚቃወሙ ምስጢር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ ማረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ፣ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው የሌሎችንም አቋም አዳምጠው መፍትሄና ሀቁ ሊፈለግ በተቻለ ነበር። ግን ከወዲሁ በሀቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል። ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀሸታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከቶም አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ልቅትን ከመጋበዝ ቢቆጠቡ የሚሻል ይሆናል። የሚንጫው አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላይዎቹን ደግሞ ወደ ቂሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃመና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና ያገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብየን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቅቃላሉ። መርዘኛውን የወያኔ የጎጥ ፌደራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጅ አልሆነም አይደለምም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀል ናቸው። እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደብግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ምስጢርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሚንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይን ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ካህዲዎች በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢሃፓንን ሊሉም እቅድ ተይዞላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም። አንጃዎቹና ሌሎችም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቁ ቢሉም ይህ አቋም ጸረ ዴሞክራሲ መሆኑን ደግመን ልናስረዳቸው እንፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው፣ በፈለጉትም ብዛት። የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቅላችኋለው መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አሲዳም ዘረኞችና የስልጣን ጥመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋን ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። ለዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት ያህያሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ሰራውያኔ ትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች።
I'm gonna die.